ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሐምሌ 9 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ሐተታ እናሰማለን። ሐቅን ከሐሰቱ መለየት ከጥፋት ያድናል በሚል ርዕስ የቀረበ ነው። ዘም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ ህዝባዊ ትግልና የሽግግር ሂደት በሚል ርዕስ ያወጣውን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው። የአሜሪካ መንግስት በተያዘው የመስፋፋትና የአዲስ ቅኝ ገዢ ስምሪት በአፍሪካ ላይ ትኩረቱን ያደረገ ሲሆን በተለይ በአፍሪካ ቀንድ ጋር ከቻይናም ጋር ተወዳድሮ የበላይነቱን ለመያዝ ጥረቱን ማጧጧፉ ዳግም ተሰምሮበታል። በአረብ አገራት ተረድቶ ይህን የኢምፔሪያሊስት ዓላማውን ከግቡ ለማድረስ በመራወጥ ላይ ያለው አሜሪካ በተለይ በኢትዮጵያ ውስጣዊ ጉዳይ ጣልቃ ገብነት ማብዛቱን የተከሱት አዛቢዎች በቅርቡ በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር የነበረውና በኢትዮጵያ ጉዳይ ለተከሰቱ ሻጥሮች ሁሉ ተጠያቂ የሚባለው ዶናልድ ያማሞቶን በሶማሊያ አምባሳደር ብላ መሾማ በቂ መረጃ ነው ሲሉ አቅርበዋል። አምባሳደር ያማሞቶ በአዲስ አበባ የአሜሪካ አምባሳደር ሆኖ ለተወሰኑ ዓመታት ማገልገሉና በአፍቅሮ መለስ ጦዞ የነበር መሆኑ የሚታወስ ሲሆን ላለፉት 1 ዓመት ከ6 ወራት ደግሞ የአፍሪካ ጉዳዮች ረዳት ሚኒስትር ሆኖ ሰርቷል። አምባሳደር ያማሞቶ በረዳት ሚኒስትርነት በሰራበት ወቅት በቅርቡ በኤርትራ በኢትዮጵያና በጅቡቲ ጉብኝት አድርጎ የወያኔና ሻቢያን እርቅ ያጠነጠነ ቢሆንም ወደ አገሩ ከተመለሰ በኋላ ከኃላፊነቱ መነሳቱ ይታወሳል። ለህዝብ የሽግግር መንግስት ምስረታ አዎንታዊ መልስ አልሰጥ ብሎ በራሱ ስልጣንና በአሜሪካ ትዕዛዝ ላይ ተኩሮ የሚሰራው አዲሱ ሹም ከቀን ወደ ቀን በህዝብ ጥያቄ እየበዛበት መምጣቱ ተነገረ። ጭቅጭቅ ካለ ወደ አሜሪካ መጓዙንም እተዋለሁ አለ ሲባል የተነገረለት አዲሱ ሹም የሀገራችንን አብይ ችግሮች ከመጋተር አንጻር ምንም የረባ እርምጃ ካለመውሰዱ ሌላ ሀገሪቷን ለሻቢያ ከፍቶ በመስጠቱ ችግሮቹን አባብሷል በሚልም ክስ እየመጣበት ነው ተብሏል። በማፈናቀልና ግድያ በኩል ወንጀሉ እየቀጠለና እየተስፋፋ ሲሆን የትግራይ አዲ ኢሮብ ህዝብ የተደቀነበትን ከቀየው የመባረር አደጋ ለማስወገድ ምንም እርምጃ አልተወሰደም ያሉ ክፍሎች የሽግግር መንግስት ሂደትን ለማደናቀፍ ግን በትጋት እየሰሩበት ነው ሲሉ ወቅሰዋል። ወደ አዲሱ ሹም ለመንጎድ ፍላጎት ሲያሰሙ የተደመሩ ግለሰቦችና ኃይሎች ግን ቃላቸውን ወደ ተግባር ለመለወጥ ምንም ፍላጎት እያሳዩ አይደለም ብለው የተቹት አዛቢዎች በችኮላና በጭፍን ለአዲሱ ሹም ድጋፍ ሰጥተው የነበሩ ክፍሎች ቅሬታን ማስመዝገብ መጀመራቸውን ጠቅሰዋል። በተጠበቀው ደረጃ የሀገራችንን ችግሮች ለመቅረፍ ትኩረት ካለመስጠቱ ባሻገር አዲሱ ሹም የባዕዳንን ተልእኮ ለማስፈጸም ትኩረት መስጠቱና የሀገርንም ክብር መጠበቅ አለመቻሉ በህዝብ ላይ የሚደርሰውን ጉዳት ማቆም ላይ ምንም ትኩረት አለመስጠቱ የጠባብነትንም እርምጃዎች ወሳቾች ጋር ማበሩ ሁሉን የፖለቲካ እስረኛ ለመልቀቅ ፈቃደኛ አለመሆኑና ከሁሉም በላይ ለኢሳይያስ መጎንበሱ አግኝቶ የነበረውን ድጋፍ እየቀነሰበትና ምናልባትም ለወያኔ ወሳኝ እርምጃ የተጋለጠ እያደረገው በመምጣት ላይ ነው ሲሉ ታዛቢዎች ጠቁመዋል። የሻቢያው መሪ ኢሳይያስ አፈወርቅ በኢትዮጵያ ሲያካሂድ የቆየውን የሶስት ቀን ጉብኝቱን ጨርሶ በመጨረሻ በአዲስ አበባ ኤምባሲውን ከፍቶ ወደ አስመራ ተመልሷል። ኢሳይያስ በየቦታው የተዘጋጀና የተቀነባበረ አቀባበል ቢደረግለትም ባለፉት 40 ዓመታት ለተካሄዱ ጦርነቶች፣ ለጠፋው ሕይወት፣ አካላቸው ለተጎዳ ዜጎችና እንዲሁም ለወደመው ንብረት ይቅርታ ሳይጠይቅ መመለሱ ብዙዎቹን አስገርሟል። ወትሮም ቢሆን መነጣጠል የማይገባውን በኤርትራና በኢትዮጵያ የሚኖረውን ህዝብ እንደገና ግንኙነት መፈጠሩ ሁሉንም የሚያስደስት ተግባር ቢሆንም አሁንም ቢሆን ግንኙነቱን ዘላቂ የሚያደርጉ እርምጃዎች አለመውሰዳቸው አሳሳቢ ነው ተብሏል። በብዙ ሺህ የሚቆጠሩ ኢትዮጵያውያን በሻቢያ አገዛዝ ታስረው የሚገኙ ሲሆን የነዚህ ዜጎች የመፈታት ተስፋ ሳይገለጽ ጉብኝቱ ተጠናቋል። ጉብኝቱ ከፈጠረው ሆይ ሆይታ ባሻገርም ኢትዮጵያውያን የሚቃወሙት የመሬት መከላከል ምን መልክ ይይዛል? የካሳ ክፍያው እንዴት ይሆናል? እንዲሁም የተባበሩት አረብ ኤሚሬት የተያዘው አሰብ አጠቃቀም ምን ይሆናል በሚለውና በሌሎች ጉዳዮች ላይ ስምምነት መደረግ አለመደረጉ ግልጽ አይደለም ተብሏል። በተያዘ ዜና ሻቢያን አምባገነን አገዛዝ በመሸሽ ኢትዮጵያ ውስጥ ለሚኖሩ ኤርትራውያን ስደተኞችና የኢሳያስ ተቃዋሚዎች ከፍተኛ ስጋት ላይ መሆናቸውን ለዜና ምንጮች በሰጡት መረጃ ገልጸዋል። የሰብአዊ መብት ተከራካሪ ድርጅቶችም ኢሳያስ ያሰራቸውን ተቀናቃኞች በአስቸኳይ እንዲፈታ፣ ኤርትራውያን ዲሞክራሲያዊና የሰብአዊ መብታቸው እንዲከበር ጥሪ በማስተላለፍ ላይ ይገኛሉ። አምነስቲ ኢንተርናሽናል ቀዳሚ ሐምሌ 7 ቀን ባወጣው መግለጫ ከኢትዮጵያ ጋር የተደረገው የግንኙነት መሻሻል በኤርትራ ውስጥ የዜጎች መብት ለማስረገጥ ምቹ ሁኔታ መፍጠር አለበት ካለ በኋላ ኤርትራውያን ለረጅም ዓመታት የተነፈጉት የንግግርና የመደራጀት መብት እንዲሁም የፍትህና የነጻነት ሊሰጣቸው እና የሰብአዊ መብት ረገጣም ሊቆም ይገባል ብሏል። በኤርትራ ውስጥ የታሰሩት የገዢው ፓርቲ ባለስልጣኖች፣ የፖለቲካ መሪዎች፣ ጋዜጠኞችና የሃይማኖት መሪዎች አባላት በአስቸኳይ መፈታት ይገባቸዋልም ብሏል። በኢትዮጵያ የውጭ ምንዛሪ እጥረት ከፍተኛ ደረጃ ላይ መሆኑ ታወቀ። የውጭ ምንዛሪ እጥረት ከፍተኛ ደረጃ በመድረሱ በርካታ ፋብሪካዎች ምርታቸው ከመቀነሱ ሌላ ሌሎች የንግድና የሥራ ተቋሞች መዘጋታቸው ይታወቃል። በምርት መቀነስም ሆነ በሌላ ከፍተኛ ችግር ከደረሰባቸው መካከል የኬሚካልና የኮንስትራክሽን ኢንዱስትሪዎች እንደሚገኙበት ተዘግቧል። ችግሩ እየተባባሰ በመሄዱ አዲሱ ሹም በሰጠው መግለጫ የውጭ ሀገር ገንዘብ በመያዝ በጥቁር ገበያ እንቅስቃሴ የሚያደርጉ ገንዘባቸውን ወደ ባንክ እንዲያስገቡ ትዕዛዝ አስተላልፏል። በትዕዛዙ መሰረት ምን ያህል ግለሰቦች ገንዘባቸውን ወደ ባንክ ሊያስገቡ እንደሚችሉ መገመት ባይቻልም ጊዜያዊ የሆነ እጥረት ተፈጥሮ በጥቁር ገበያ የሚገኘውን የውጭ ምንዛሪ ዋጋ ግን ይበልጥ እንዲጨምር ሊያደርግ ይችላል ተብሎ ይገመታል። በተያያዘም አዲሱ ሹም በየአካባቢው የሚካሄዱ ግጭቶች ያልቆሙ መሆናቸውን አምኖ የጸጥታ ኃይሎችና ወታደሮች ጣልቃ ገብተው ግጭቱን እንዲያስቆሙና አጥፊዎቹን ወደ ሕግ እንዲያመጡም አዟል። ግጭቶቹ እንዲፈጠሩ የሚያደርጉና ከጀርባ ሆነው የሚያባብሱት የወያኔው የአጋዚ ጦርና የሶማሌው የአብዲኤሌ የሚያዛቸው የሶማሌ ልዩ ፖሊስ ናቸው የሚሉ ክፍሎች ግጭቶችን ለማስቆም ለእነዚሁ ኃይሎች ኃላፊነት መስጠት ውጤት አልባ ከመሆኑም ሌላ ችግሩን ማባባስ ነው ይላሉ። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃለላል።
Bye.
ሐቅን ከሐሰቱ መለየት ከጥፋት ያድናል። በዛሬ ዘመን መገናኛ ብዙሃን ዘርፈ ብዙ ሆኖና በዓለም ላይም ተስፋፍቶ ይገኛል። ከሬዲዮና ቴሌቪዥን በተጨማሪ ዜና ማሰራጫ መልእክት ማስተላለፊያ ብዙ መንገዶች አሉ። በዚያው ልክ ደግሞ ህዝብን ማደናገሪያና መቀስቀሻው መንገድ ሰፊ ሆኖ ይገኛል። ዓለም ተቀራርባለች የሚባለውም አለምክንያት አይደለም። የኮምፒውተር ግኝት፣ የመገናኛ መንገዶች መበራከት፣ ፌስቡክ፣ ዩቲዩብ ወዘተ ለውጥን ፈንጥቋል። ለበጎም ለተንኮልም ማለት ያስፈልገናል። በፖለቲካው መስክ ዜናን አቁንም ውሸቱንም ለማሰራጨት እነዚህ መገናኛዎች በጥቅም ላይ እየዋሉ ናቸው። ከመቀስበት አንድ ዜና ወይም መረጃ ተብዬ በዓለም አቀፍ ደረጃ ይደረሳል። በቀስቀሳ ሚሊዮኖች ሐሰቱን ሐቅ ብለው እንዲያምኑ ይደረጋሉ ማለት ነው። ባለፈው የአሜሪካ የፕሬዝዳንትነት ምርጫ ያየነው ነው። በተወዳዳሪ ላይ የሐሰት ዜናን አሰራጭቶ ማደናቀፍ ተችሏል። ተላላና አማኝ ህዝብ ከተገኘ ደግሞ በሐሰት ቃኝቶና ቀስቅሶ የተሳሳተ መደምደሚያ እንዲደርስና ጎጂንም እርምጃ እንዲወስድ ማድረግ ይቻላል። የሐሰት ዜና አባወራዎች እውነቱን ካወሩ የማያዋጣቸው ነው። አንድን ግለሰብ ለህዝብ ባልሆነ መንገድ ለመሸጥ የተነሱ ደግሞ በስልትና በተቀነባበረ መንገድ ስለዚሁ ግለሰብ የሐሰት ዜናን በማቅረብ ሰው ተደናግሮና አምኖ ደጋፊው እንዲሆን ያደርጋሉ። በግልባጩ ደግሞ በዚሁ አይነት ዘመቻ ግለሰብን ወይም ድርጅትን የማጥላላትና የማግለል በሐሰት መረጃ የማስወገዝም ችሎታ አላቸው ማለት ነው። ለዚህም ነው የተሰማውን ሁሉ በምስል የታየውን ሁሉ ተገጣጥሞ የቀረበን ፊልም ሁሉ ማመን ጎጂ ጅልነት ነው የሚባለው። በአገራችን ተጨባጭ ሁኔታ አዲሱን ሹም አዲስ ማንነት ሰጥተው ለማሻሻት የሚጠሩ ክፍሎች በዘመናዊ መገናኛና ዜና ማሰራጫ ሲጠቀሙና የሐሰት ዜናን እውነት አስመስለው ሲያሰራጩ ታዝበናል። የዝቅተኛነት ስሜትን በሚያንጸባርቅ መንገድ የአሜሪካው ፕሬዝዳንት የሹሙን ስም ሲጠራና ሲያደንቀው የተገጣጠመ የሐሰት ዜና አሰራጭተዋል። ስብሐት ተያዘ አባይ ታሰረ አይነትም የሐሰት የምርቃና ዜና ይግቱናል። ስለ ሹሙ አዋቂነትና ሌላም ብዙ ተብሏል። በመረቡ ስርዓት ማሻሻጥና ሐቁን ባፍጢሙ ደፍቶ ማሽከርከር ይሉታል። በዚህ ማሽከርከር የተካኑ ዶክተሮች ስፒን ዶክተርስ እንዳሉም እናውቃለን። የተዘጋጀ ንግግር፣ የተጠና አካሄድ፣ የተጻፈ ቀልድ፣ የተነገረ ራስን አያያዝ ወዘተ ያልተሰራውን ቁም ነገር ሰው መስማት የሚፈልገውን ዲስኩር በማነብነብ መሸፈን የነገሮችን ቀደም ተከተል አደናግሮ ኢምንቱን ገለባውን ዋና ጉዳይ ማስመሰል ህዝብና ሀገራችን የሚፈልጉትን የሽግግር ሂደት ወያኔም አሜሪካም ስለሚቃወሙ እንዴት አድርገው ወደ ጎን ጥለውት ሊያልፉ እየጣሩ እንዳሉ ማየቱ መገንዘቡ ብቻ ይበቃል። የሐሰት ዜናን በጭፍኑ ተቀብሎ ማመን የሚያደርሰው ጉዳት አገርን የሚያሳጣ ለመሆኑ ደግሞ ቢያንስ ከሌሎች አገሮች ተመክሮ ብቻ እንኳን ብንነሳ ግልጽ የሚሆንልን ነው። ወያኔ ራሱ ያጠመደና ያፈነዳውን ቦምብ በኦነግ ላይ ሊያላክክ መሞከሩ በአሜሪካ የሚስጥር ሰነድ በዊኪሊክ መገናኛ ተጋልጧል። በሌሎች አገር ደግሞ ገዢዎች የሐሰት ፊልም አቀነባብረውና የሐሰት ዜና አሰራጭተው ህዝብን ከህዝብ ማጋጨታቸው ታይቷል። ነግ ወያኔን ቤተክርስቲያንና መስጊድን አጋይቶ ህዝብን በሃይማኖት ሊያጋጭ በብሔረሰብ መሰረት ሊያፋጅ ዝግጁ መሆኑን መሳት አያስፈልግም። የምናውቀውን ሐቅ በስሜት መዘንጋት ከቶም የለብንም ማለት ነው። አዲሱን ሹም በየመስኩል ያማከሩት ከተላኩት በርካታ የአሜሪካ የብጥበጣ ዶክተሮች ውስጥ የተወሰኑት የሐሰት መረጃን በአገር በማሰራጨቱ እርምጃ ላይ የሰለጠኑ ናቸው። ጅብን አህያ ብለው የሚሸጡ ናቸውም ተብሏል። በጥናት ላይ የተመሰረተ ማደናገርን ያውቁበታል። የሚፈልጉትን ግለሰብ ተክለ ሰውነት ማፋፋምና ማራገብ የሚጠሉትን ጋዳፊ ሳዳም ሰይጣን ማድረግ ማሰይጣን መባል ጀምሯል መሰል ይችላልበታል ይህን ሁሉ ተገንዝበን በስሜትና በሐሰት የማንቀኝ መሆን ይተበቅብናል እንጂ እንደ ህፃን ልጅ ሊዘውሩን ሊጫወቱብን መፍቀድ አይገባንም በሃይማኖት መስክ በጣምር ማመን ትንግርት መቀበል በማን ያውቃል የሱን ስራ በሚል መቃኘት ቦታ ሊኖረው ይችላል በፖለቲካው ሀቅ መስክ ግን ይህ ሁሉ ቦታ የለውም እቅጩ ነው ንጉስ በስመ እርቅ ደግሞ የተፈጸመውን ወንጀልና በደል መርሳት ብልህነት ሳይሆን ለከፋ አደጋ ሊዳርግ የሚችል ተላላነትና ስህተት መሆኑ ግልጽ ነው ሁሉን አቀፍ የሽግግር መንግስት ስንል እኛ የመረጥናቸውን ቡድኖች በነሐሴ ለእርቅ ጉባኤ እንጠራለን ብለው ያደናግራሉ ህዝብ ያስለቀሰውን ኢሳያስ አፈወርቅን ጀግና ወዳጃችን ብለው ሊሸጡም ደፋ ቀናውን ታዝበናል በዚህ ርዕስ በሰፊው የምንመለስበት ቢሆንም የተከለሰ ታሪክ ሊገቱን ሲጥሩ አላወቅንም ማለቱ የሚፈቀድልን እንዳልሆነ ግልጽ ነው ለ30 አመታት ልዩና ቅራኔ ያለን ሁለት ህዝቦች ደን ብሎ ታግሎ ለስንት ሺህ ደም መፍሰስ ተጠያቂ የሆነው ኢሳያስ 28 አመት ሙሉ የኢትዮጵያ ታሪክና ህልውናን ክዶ በጦፈ ጸረነት ሊያጠፋት ሲሞክር የቆየው ኢሳያስ ሁለት ህዝቦች ነን የሚሉና አንድ ህዝብ መሆናችንን የሚክዱ ሁሉ እውር ናቸው ብሎ በተገላቢጦሽ ሊተቸን ሲሞክርም አዳምጠናል። በሰማት ደም የራሰው የሀገራችን መሬት ለሻቢያ እየተሰጠ የለም ይህ የሰላምና እርቅ መንገድ ነው እመኑ ተሞኙ ተጃጃሉ እየተባልንም ነው። የአዲሱ ሹም የማሻሻት አማካሪዎች ቅኝታቸው የፈረንጅ ነውና ይህን አድርግ እያሉ የሚያስደርጉት የሚያናግሩት ሁሉ ከባህላችን ብቻ ሳይሆን ከሀገራችንም መሰረታዊ ጥቅም ጋር የተቃረነ ነው። ቢሆንም ግን ብዙዎቹን ማጃጃሉ ደግሞ በገሃድ ይታያል። ሁሉን እስረኞች ሳይፈታ በአማራውና ሌላው ህዝብ ላይ የተከፈተው ጥቃት ሳይቆም አይንህንም ማየት አንፈልግ በዚያው ቀር ማለት ሲገባ ጋባዥ ተጎንባሽ ለመሆን በባዕድ አገር ያሉ ዜጎች እርስ በርስ ሲጠላለፉ እያየንም ነው። ወገኖቻችንን የጨረሰውን የሻቢያ መሪ ሲዘፍኑለትና የግንጠላ ባንዲራውን ማንሰተው ፍቅር ፍቅር ብለው ባሳፋሪ መንገድ ሲጮሁ የነበሩትን አይተናል። ምን ያህል ሀፍረት አንሸከም እንደ ኢትዮጵያዊ ምን ያህል ምጸት አናስተናግድ ለሀገር አንድነት ደማቸውን ያፈሰሱ ተዘንግተው ተሳደውና በየእስር ቤቱ ታጉረው እያለ ለዚሁ መከራ ከወያኔ ጋር ሆኖ ወያኔን ደግፎና አቅፎ የዳረጋቸው አውሬ ግለሰብ ግን የክብር እንግዳ ተብሎ ሲዘፈንለት ሲሰገድለት ቀለበትም ሲደረግለት ጸያፍ ቆየ። ኢትዮጵያችን ምን ያህልስ ውርደትን ትቀበል ዘንድ ተፈርዶባታል? እያየነው ያለነው እንዳለ ሆኖ ገና ወደ ፈታኙ ጊዜ እየገባን ነውና ወያኔ በዝምታ የባዳኑን ተንኮል ተሸክሞ ከተመቸው ስልጣን አይላቀቅምና ገና ብዙ ሐሰት ብዙ ተንኮል አዎ ብዙ ግጭትና ግድያንም መጠበቅ እንዳለብን ግልጽ ነው። ፍቅር ሰላም እርቅ ተንቀራና ተገቢ መሰረት የለውም። ለጥፋቱ ቅንጣትም እንኳን ይቅርታ ያልጠየቀ ወንጀሉን አድበስብሶ ያለፈ የእርቅ እጩና አቀኛ ባለቤት ሊሆን አይችልም። በህዝብ ላይ ወንጀል ከፈጸሙ በኋላ እንደ ነፍሰ ገዳዩ ታምራት ላይኔ ኢየሱስ ይቅር ብሎኛል ማለት የሚያዋጣ ምክንያትና መንገድ አይደለም። አጉል ጮሌነት በመሆኑ ወንጀለኞቹ ሊጋበዙና ስማቸው በክብር ሊነሳ ሳይሆን ታድነው ለህዝብ ፍርድ መቅረብ ያለባቸው ናቸው። አዲሱ ሹም አገር ያጠፉና ያጋለጡንን ለሻቢያም አሳልፈው የሰጡንን በአዳራሽ ቢያሞግስ የሚፈረድበት የማይሆነው ሰልፉ ከነሱ ጋር ሆኖ የቆየና አሁንም ለሀገራችን የሚበጅ ባለመሆኑ ነው። ወያኔ ያጣውን ሊመልስ አድብቶ በተንኮልና በጥበት ሽፋንም መፈንቅሉን እያዘጋጀ እንዳለ ለሁሉም ግልጽ መሆን ያለበት ጉዳይ ነው። አሜሪካ ሁሉን ሁኔታ ተቆጣጥሯል ብለው ለባዕድ ኃይል ከወዲሁ የተጎነበሱት ደግሞ እንኳን በሙሶሎኒ ወረራ ጊዜ አልተወለዱ የምንላቸው ናቸው። ባዕዳን የህዝብን ትግል ለማደናቀፍና ወያኔን እንዳገዛዝ ለማዳን ብቁ ያሉትን በላያችን ላይ ሰይመዋል። ሰላዮቻቸውን ወታደሮቻቸውን አማካሪዎች ቅጥረኞች ያሰጥ ቀፍቃፊዎችንም አምጥተው አሰማርተዋል። ቅጥረኞቻቸውን ሳይውል ሳያድር ለሹሙ ድጋፍን ሰጥተው አገር ወዳድ ኃይሎችን ለማስወገድ ሴራቸውን ተያይዘውታል። ህዝብ ሀቆን እንዳይረዳ ለማድረግ በሰፊ ተክለሰውነትና በረቀቀ ሐሰት ውሸት በመገናኛ ብዙሃኑ ላይ ባላቸው ፍጹም ቁጥጥር ተጠቅመው አጥለቅልቀውት አደናግረውት ይገኛሉ። ውሎ አድሮ ግን ጭጋጉ እየተነነ መጥቶ ህዝብ ወዳጅ ጠላቱን ወደ መለየቱ መጓዙ የማይቀር ነው። ለሀገር አንድነት የተሰውትን ለዲሞክራሲ መከራ የተቀበሉትን ኢትዮጵያ ኢትዮጵያ ያሉትን እንደማይረሳ ተስፋ አለን። የሚረሳ ከሆነ ደግሞ የመጣበት መከራ የሚገባው ነው ተብሎ ይደመደምበታል። አገር የምትጠፋው ጠባቂና ተከላካይ ስታጣ ነው። ባንዳው ሲበዛ፣ ከርሳሙ ምሁር ሲበረክት፣ የክፍፍል ጽንፈኞች መድረክ ሲይዙም ነው። ኢሳይያስን በደስታ ተቀብሎ ፍቅር ፍቅር የሚለው ዜጋ ከሀገር አዳኞች ተርታ ሊቆጠር መቼም እና ከቶም አይችልም። በቁም የሚያንቀላፋ አገር አድን ትግል ማድረግ ቀርቶ መታገል እንዳለበትም መረዳት ይሳነዋል። በመሆኑም ህዝብን የሚያደናግሩ እርስ በርስ የሚያጋጩ ሐሰቶች በርከትከት ብለው መነገራቸው አይቀርምና አንታለል አንደናገር። ሐሰቶቹን ሐሰት የውሸት ወሬ ብለን እናስወግዳቸው። ከባብ እንቁላል እርግብ ወጣ ተብሎ አይዘባረቅብን። አገራችንን ነቅተን ተገኝተን ከጥቃት እንጠብቃት። በኢትዮጵያ የተሰዉትን ጀግኖችና ሰማዕታት አንርሳ። የሻዕቢያን ባንዲራ እያውለበለቡ ጀግኖች አባቶቻችን ብሎ ማቅራራት በአስመራ ቢደመጥ ቦታው እንጂ በኢትዮጵያ ሊሰማ አይገባውም። ያውም እናቶች ተረስተው እንደተለመደው። አደብ እንግዛ ጎበዝ፣ አገራችንን አሳልፈን አንስጥ። ወያኔም አሜሪካም አረብ ኤሚሬትሱም ሁሉም መጫወቻ አያድርገን። ኢትዮጵያ ክብራና ነጻነቷ ተከብሮ ትኖር። ጸረ ወያኔ ትግላችን ተፋፍሞ ይቀጥል።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን።
Thank you.
قص 43 قطر 4 مغابيت ميازيا 2010 عامه مهرات حزباوي تغلنا يشغغر طياقي كلفوت تقي تمتات وديخ زرنياوننا امبغننون يويان يغزاز لما سوكت برتو مسواتن ياسكفله حزباوي امس تكايدوال በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ተበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛነን ብሎ በይፋ ወንጀሉን ለመናዘዝ ወቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመጹ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተከታተለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ ባንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። ባዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ የተሟላ ዴሞክራሲ እንደሚኖር ነጻ ምርጫ በተግባር እንደሚውል ወዘተ እየተለፈፈ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በታረሞት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዲሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዲሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ ያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ቢበዛ ተተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ለሰቡ ድርጅቱ ለሚመረበት ለዲሞክራሲያዊ ማዕከላዊነትና ለአብዮታዊ ዲሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብእና አለው ቢባል እንኳን የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት ባሁን ወቅት ባንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች፣ በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዲሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሐቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነጻ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። በአሸዋ ላይ የተገነባውን ዘረኛ የአገዛዝ ግድግዳ በሽምብራ ግርፍ ለስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የሕግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ሕግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማታለል አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ህዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማሳት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተምተው አንቺምተይ በመባባል አገሪቱን ከገባችበት ችግር ወጥታ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በገሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከ ዛሬ እንዳየነው ስንቶቹ ህዝብን ከተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስር ነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዲሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዴሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዲሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዲሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዲሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመትቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነጻነትና ፍትሃዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንታለሙ በማንኛውም ጊዜ ከመነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለዓመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር፣ ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና የዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በሀገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የኃላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በሀገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍን፣ ህግና ስርዓት እንዲከበር ማድረግና የሀገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር? ከተለወጠስ ለውጡ ምን ማካተት አለበት የሚሉ ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለውም የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ተብየው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚያ ካለ አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከ ታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ፣ የፍትህ፣ ያስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትና በአጠቃላይ ነጻና ርትዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጪ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከክርና በድርድር እንዲሁም በህዝብ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን። የመጀመሪያው በ1967 ዓ.ም ምረት የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረ ስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ኢህአፓና ሰፊው ህዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር የአገሪቱም ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓ ም የደርግ መንግሥት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደውን ሽግግር አስመልክቶ ኢህአፓ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዲሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቆልፍ ቆልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደመከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስርነቀል የስርዓት ለውጥ ተደርጎ ዲሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነው የእውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመጽም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዲሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ ፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዲሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለቅ እርምጃዎች ታጋዩ ኃይል ተዘናግቶ እንዳስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙ ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። የኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢውን ሚና ከተጫወቱ የተለያዩ የህብረተሰቡ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቃው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ ህዝብ።
መካይ ተፋላሚ ታጎኛ ታገለ ህግየ በላይ ሁን ብለህ ያስተማርከው ሉዓላዊነት በቅርብ ያስከው ያገር ክብር መላሽ ይሃፋውነት ነው የህዝብ ተስፋነ ግንባርከና ሳየ
ግንባርከና ሳየ ግንባርከና ሳየ ግንባርከና ሳየ ግንባርከና ሳየ ግንባርከና ሳየ ግንባርከና ሳየ ግንባርከና ሳየ ግንባርከና ሳየ
ከነነፍ የሞላው ሁሉንም ያቀፈ አላማው በተናስ በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እነጽን አስክር ኢትዮጵያዊነት ነው እናጨንፋለን ግንባርክን አሳየ።
ወዳጅና ጠላትን መለየት ወሳኝ ነው። ራስክን ወቅ፣ ጠላትህን ወቅ። መቶ ጦርነት ብትገጥም መቶውንም ባቸነፊነት ትወጣለህ ተብሎ ነበር። ይህን መገንዘብ ያቃታቸው ጥቂቶች አይደሉም። ጠላትን ወዳጅ ብሎ መውሰድ የሚያስከትለውን ጉዳት መገመት ይቻላል። ወያኔን ወዳጅ ብለው የተሞኙ አገራችንን ጎድተዋል። አሁንም የሚያደርሱት ጉዳት በግልጽ እየታየ ነው። በኢትዮጵያ ደረጃ ማን ነው ጠላታችን? ማን ነው ወዳጃችን? አዲሱ ሹም ስራ መስራት ሳይሆን ዙረት ላይ በማተኮሩ ወደ ኳርቱም ዘልቆ ካምባገነኑ አልበሽር ጋር ሲተቃቀፍና ወዳጅ ሲባባልም ተደምጧል። የሱዳኑ አልበሽር መንግስት የኢትዮጵያ ጣላት እንጂ ወዳጅ አይደለም፣ ወዳጅነቱ ለወያኔ ነው፣ ጣላትነቱ ለኢትዮጵያ ነው። አልበሽር ከወያኔ ጋር ተባብሮ ኢትዮጵያን ሊጎዳ ሲሰራ አመታት አልፈውታል። ወያኔ ወደ አዲስ አበባ ሲገሰግስ የአልበሽር ጦር በኢሃፓም በኢትዮጵያም ላይ ዘምቷል። ታንኮችን ወደ አዲስ አበባ የነዱት የሱዳን ወታደሮች ነበሩ። አልበሽር ለኤርትራም ግንጠላ ሙሉ ድጋፍን የሰጠ ነው። በርካታ የኢሃፓና የኢድህ ስደተኛ አባላትን አፍሶ ለወያኔ በማስረከብ ድራሻቸውን አስጠፍቷል። ከሁሉም በላይ ግን የሀገራችንን የቋራን ለም መሬት ከወያኔ ተስማምቶ ወሮ ይዞ በርካታ አርሶ አደሮችንም ገድሏል። አልበሽር ከወያኔ ጋር እጅና ጓንት ሆኖ በመስራት የኢትዮጵያ ጣላት መሆኑን አስመስክሯል። ስለዚህ ሱዳንን ወዳጅ ብሎ የሚያቅፍ ከሃዲ ወያኔ እንጂ ማንም አገር ወዳድ ሊሆን አይችልም። ታዲያ አዲሱ ሹም ምንም የረባ ስራ ሳይሰራ ለህዝብ ጥያቄ ምላሽ ለመስጠት ምንም ሳይሞክር ከሱዳን ጋር የጋራ የጦር ንቅናቄ እናደርጋለን፣ እንወደዳለን ወዘተ ጫጫታን ምን አመጣው? ሹም ተብየው የሚወክለው ወያኔን እንጂ ኢትዮጵያን አለመሆኑን በግልጽ አስመስክሯል። አገር ወዳድ የህዝብ ወገን ቢሆንማ ከሱዳን የሚኖረው ግንኙነት ከመሬታችን ውጡ፣ ያሰራችሁትን ስደተኛ ዜጋ ልቀቁ የሚል በሆነ ነበር። የሱዳን አገዛዝ የኢትዮጵያ ጣላት እንጂ ወዳጅ አይደለም። በተመሳሳይ ደረጃ ስለ ጅቡቲውም ገሌ መናገር መደምደም ይቻላል። አዲሱ ሹም ለመለስ ዜናዊ ውዳሴ ከንቱን አድምጡ ብሎ ጆሮአችንን አቁስሏል። መለስ ዜናዊ ዋናው የኢትዮጵያ ጣላት እንጂ ህዝብ የሚያወድሰው መሪ አልነበረም፣ ሆኖም አያውቅ። የህዝብና የአዲሱ ሹም ሰልፍ የተቃረነ ነው። ለኢትዮጵያ ስቃይ ድክመት፣ ለደረሰባት የግንጠል አደጋ፣ ለብዙ ሺዎች አማራዎች፣ ኦሮሞዎች፣ ኮንሶዎች፣ አኝዋኮች፣ ሶማሌዎች ወዘተ እልቂት፣ ለህዝብ ክፍፍልና መበደል ሁሉ ተጠያቂ መለስ ዜናዊ በግልም በድርጅቱም ደረጃ መሆኑን ዜጋ ሁሉ ያውቃል። መለስን ማድነቅ፣ ከኢትዮጵያ ህዝብ መጻረር፣ የኢትዮጵያን ህዝብ ጠላት ማቀፍና ማወደስ ነው። የሚያሳዝነውና አሰቃቂ ሆኖም የተገኘው አዲሱ ሹም በተሰጠው እዝ መሰረት መላ ኢትዮጵያን በጣሳ ቆርቆሮ ደረጃ መድቦ መለስ ያለውን ትምክህትና ጥበት በመድገም የትግራይን ህዝብ ወርቅ ማለቱ ብቻ ሳይሆን አልፎም ለኢትዮጵያ ሲሉ የተዋደቁት የወያኔ አባላት ናቸው ብሎ ታሪክን ሲበርዝ ሲከልስ መደመጡ ነው። መለስ ዜናዊን ማወደስ ቀርቶ ወዳጅ ሊለው የሚቃጣ የኢትዮጵያ ወዳጅ ሊሆን አይችልም አይደለምም። ያደማትን የጎዳትን ያዳንቃልና። መለስ ዜናዊ አገር ገንጥሉ ብሎ የተማጠነ ለገንጣ እየሰገደ ስንቱን አገር ወዳድ አስሮ ያሰቃየ ጸረ አማራ ጸረ ኢትዮጵያ አገር የሸጠ የህዝብ የሀገር ጠላት ሆኖ ሳለ ይህን ጭራቅ የሚያደንቅ ወያኔ እንጂ ኢትዮጵያዊ አይደለም። አዲሱ ሹም ወያኔ በመሆኑ በዚህ መስክ ወዳጅና ጠላትን መለየት ተስኖታል። ይህም በራሱ የሰውየው ሰልፉ ከማን ጋር እንደሆነ የሚጠቁመን ነው ማለት ይቻላል። ህዝብ ወዳጅና ጠላትን ካለየ አገሩን ከጥፋት ለማዳን የሚችልበት ሁኔታም የለም። ወያኔ የኢትዮጵያና የህዝቧ ጠላት መሆኑን የሚስቱ ዛሬም አሉ። ይባስ ብለው ከወያኔ ተቃቅፈው ከቅርጫው ተካፍለው ህዝብም ላይ ሊፈነጩ የሚመኙ ጥቂቶች አይደሉም። የጊዜ እንስጥና ትግል በሰላም አባወራዎች ተጨባጭ ሚና ይህ ነው። ሰላም ሲሉ ድርድር ሲሉ የሰለጠኑና ብልህ የሆኑ ቢመስላቸውም በተጨባጭ ግን በፖለቲካው መስክ በለሆሳስ ስናቀርበው መሐይምና ተላላ፣ በሐቁ እንፈርጀው ካልንም አድርባይና ባንዳ የሚያሰኛቸው ነው። ወያኔ ስንቱን ጀግና በላ አጠፋ። ወያኔ ስንቱን ዜጋ ፈጀ ጨረሰ። ወያኔ አገራችንን ነጋጠባ ለዓመታት አልጎዳም አላዋረደም። ወያኔ አገራችንን ንብረት ወደ ትግራይና ወደ ባዕድ አገር ባንኮች አላጓጓዘም። ስንቱ ተዘርዝሮ ያበቃል። አይነ ህሊናን ጨፍኖ ይህን ሁሉ ግፍን ወንጀል ረስቶ ወያኔን ለማቀፍ ለመደገፍ መነሳትና መጣር ግን ባያሌው የሚያስወግዝ ነው። ምናልባትም ያልተነካ ግልግል ያውቃል ሆኖባቸው ምንም ጉዳት ስላልደረሰባቸው በወያኔ ጥቃት ስላልደረሰባቸውም ይሆናል። ገፈት ቀማሽ ህዝብ ግን የነሱን የቅንጦት አቋምና ትዕግስት ሊኖረው አይችልም። ቆሽቱ ነዷል፣ እንባ አይኑን ሊያጠፋው ደርሷል፣ ቤቱ በሐዘንና ሮሮ ተከርችሞበታል፣ ወያኔን ለማጥፋት ልቡም ጨክኗል። አቋሙ የበቃን ነው፣ ፍላጎቱ ወያኔን ማውደም ነው። ሲካሄድ የቆየውና አሁንም መቀጠሉ የማይቀረው ህዝባዊ አመጽ መሰረቱ ምንጩ ሰፊው ጭቁን ህዝብ እንጂ ከወያኔ ጋር ሊላላሱ ሊሞዳመዱ ዝግጁ ሆኖ የከረሙና አሁንም የሚቅበዘበዙ ማፈሪያ የህብረተሰቡ ክፍሎች አይደሉም። የአባት ቤት ሲዘረፍ አብረህ ዘረፍን የተቀበለው ክፍልና አገር ወዳዱ ሰፊ ህዝብ የተቃረኑ ናቸው። ለሚሰጠው መፍትሄ መፈተኛው የህዝብ መሰረታዊ ጥያቄ ነው። ህዝብ ምን ጠየቀ? ምን መፈክር አነገበ? ብለን ማወቅ አለብን። ፍየል ወዲህ ቀዝምዝም ወዲያ ከመሆን አልፎ ጠላት ላልተጠየቀ ምላሽ ሰጠው በሚል አደናግሮ ግፈኛ አገዛዙን ዕድሜ እንዳይሰጥ ጭቆናውን እንዳይቀጥልብን ማለት ነው። ጆሮ እየበላ ሆድ ጦም የሚያድርበት ሁኔታ ከሰለቸን ጊዜ አልፏል። ዲስኩር በደርግም የሰለቸን ነው። ህዝብ ሊሰማ የሚፈልገውን ተናግሮ በገቢር ግን ባዶ መሆን ብልህ ወይም ህዝባዊ መሪ የሚያሰኝ አይደለም። ኢትዮጵያ አገሬ ብሎ ዘፋኙ ለአገሩ ግን ቅንጣትም በገቢር የማይሰለፈው በአገራችን በስቶ ሲያቸከን ከርሟል። ራስን በሰንደቅ ዓላማ መጠቅለልና እውነትም አገር ወዳድ ታጋይ መሆን ለየቅል ናቸው። ለአገሩ ምን ሠራ? ምን አደረገ? ለወገኑ ታዳጊ ሆኖ ተገኘ ወይስ አልተገኘም? መሠረታዊው ጥያቄ ይህን ይመስላል እንጂ በዘመናችንማ አስመሳዩ ፈልቷል፣ ቃልም ሚዛን አልባ ሆኗል፣ መሥዋዕትነትም ተፈርቷል። በሩቁ ለሚታገለው ማጨብጨብ ሳይሆን ከጎኑ በትግል ተገኝቶ መከራውን መጋራት ነው የሚፈለገው። ህዝብ የጠየቀው የወያኔን መወገድ ነው። ስርዓቱ ያብቃ አለ እንጂ ኃይለ ማርያምን በሌላ ተኩልን አላለም። የወያኔ ስልጣን ይወገድ፣ ይድቀቅ፣ ይውደም አለ እንጂ ወያኔ አንዱን ሎሌውን በሌላ ይቀይር ሲል ደሙን አላፈሰሰም። ስለዚህ ወያኔ አሁንም የህዝብ ጥያቄን ረግጦና አስወግዶ የራሱን ዳንኪራ ይዟል እንጂ ሌላ እያደረገ አለመሆኑ ጋድ ሆኗል። ይህ ሐቅ ሆኖ ባለበት ጅብ ጅብነቱን ባልተወበት ከወያኔ ለመሞዳሞድ ሆነ ድጋፍ ለወያኔ መስጠት ደፋ ቀናውን ምን አመጣው? ጠላት ምን ቢለማመጡት ወዳጅ አይሆንም። ጸረ ወያኔ አመጻችን ተፋፍሞ ይቀጥል። የወያኔን ቡችሎች ከህዝብ ጎራ እናርቃቸው። ድል ለኢትዮጵያ ህዝብ።
ይወጡ ይሸልሙ በደሙ ላሳም በደሙ ላኖር ሰንደቅ ዓላማች ኑርዬ መሰከች ኑርዬ ተናገ Thank you.